the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራም ጀምረናል። ሰላም አድማጮች፣ እንደምን አመሻችሁ። ቅዳሜ ታህሳስ 30 2008 ዓመተ ምህረት ነው ዛሬ። ፕሮግራማችን እንደተለመደው በዓለም ዜና ይጀምራል። ከዛም አንድ ወቅታዊ የትንታኔ ርዕስ ይኖረናል። ማስተር ፕላኑና ሕገ መንግሥቱ በሚል ዙሪያ ከአንድ ምሁር ጋር የተደረገ ውይይት ነው። ከዚያ በኋላ እስከ ማጠቃለያ ዜና ያለው ጊዜ የሙዚቃ ቃና የሚቀርብበትና እናንተም የምትዝናኑበት ነው። መልካም ምሽት። ከንጉሡ ታምሬ ጋር አዲሱ አበበ ነኝ። የዓለም ዜናው ይቀድማል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጃክሰን ዊት በስቱዲዮ የቴክኒክ መሳሪያዎች ላይ አብሮኛለም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባለ አምስት ጥያቄ መግለጫ ዛሬ አውጥቷል። ከመድረክ የሕዝብ ግንኙነት ጉዳይ መምሪያ የወጣው ይህ መግለጫ ሰላማዊ ተቃዋሚዎችን በማሰርና በማንገላታት የኦሮሞን ሕዝብ ሰላማዊና ሕጋዊ ትግል መግታት አይቻልም የሚል ነው። የመድረክን ምክትል ሊቀመንበርና የፓርቲውን የሕዝብ ግንኙነት ኃላፊ አቶ ጥላሁን እንደሻውን ማምሻውን አግኝቻቸው ነበር። የሚከተለውን ብለዋል።
እሺ፣ እኛ እንግዲህ በዋነኛነት አሁን ያለው ችግር መንግስት እንደሚገልጸው የተለያዩ ሰላም የማይፈልጉ ግለሰቦች ወይም መንግስቱን ስለሚቃወሙ ብቻ የፈጠሩት ችግር ሳይሆን መሰረታዊ የሆነ የህዝቡ ህገ መንግስታዊ ጥያቄ ስለሆነ በዚሁ አንጻር ታይቶ ህጋዊነቱን ተቀባይነት ያለው ሰላማዊ ጥያቄ በመንግስትም በአዎንታዊነት ታይቶ መመለስ ያለበት ጥያቄ ነው ብለን ነው የምናምነው። በዛ መሰረት በመጀመሪያ ደረጃ መንግስት እነዚህን ችግሮች የተፈጠሩት በራሱ በመንግስት በወቅቱ የህዝብን ጥያቄ ባለመመለሱ መሆኑን ተገንዝቦ እነዚህን ጥያቄዎች ለመመለስ ራሱ መዘጋጀት ይኖርበታል፣ ኃላፊነትን መውሰድ አለበት። ባለፉት 21 ዓመታት ህዝቡ በሰላማዊ አግባብ እየጠየቀ መልስ ባለመስጠቱ የተከሰተ ችግር ስለሆነ በራሱ ኃላፊነትን ያለመወጣት ችግር የተከሰተ ችግር ነው ብሎ ተቀብሎ ይህንን ችግር በኃላፊነት መፍታት አለበት ብለን ነው የምናምነው። በዚሁ መሰረት በጥያቄው ምክንያት የሞቱት ወገኖቻችን ያለ አግባብ የተገደሉ ስለሆነ እነሱን የገደሉ ሰዎችም ለህግ ቀርቦ መጠየቅ አለባቸው። ቤተሰቦቻቸውም ካሳ ማግኘት አለባቸው። ባለ አግባብ የታሰሩት አባሎቻችን በተለይ ህዝቡን ቀስቅሰዋል በሚል ሰበብ ብቻ ምንም ህገወጥ ተግባር ወይም የኃይል ተግባር ውስጥ ሳይሳተፉ የፖለቲካ ትግል በሰላማዊ አግባብ እየታገሉ ያሉት የመድረክና የኦፌኮ አመራር አባላት እነ አቶ በቀለ ገርባ፣ እነ አቶ በቀለ ነጋ፣ እነ አቶ ደጀኔ ጣፋ፣ እነ አቶ ደስታ ድንቃ፣ እነ አቶ ጉርሜሳ አያኖ፣ እነ አቶ አዲሱ ቡላላ፣ ደረጀ መርጋ፣ አለሙ አብዲሳ፣ አቶ ጣህር እና አቶ እስማኤል እና ሌሎችም በጣም ብዙ አባሎቻችን ታስረውብናል። እነዚህ አሁን የጠቀስኩት የመድረክና የኦፌኮ አመራር አባላት ናቸው። ከዚህ ጋር የታሰሩ ብዙ አባሎቻችን አሉ፣ በሺ የሚቆጠሩ ናቸው። እነዚህ በጠቅላላ እንዲፈቱልን እንፈልጋለን። ምክንያቱም መንግስት ራሱ የህዝቡ ጥያቄ ህጋዊ ነው ብሎ በአንድ በኩል እያመነ፣ በሌላ በኩል ደግሞ እነዚህኑ ህጋዊ ጥያቄ ያነሳውን ህብረተሰብና ይህንን ጥያቄ ማንሳቱ ተገቢ ነው ያለውን የህብረተሰብ ክፍል መልሶ ማሰሩ እርስ በርስ የሚቃረን ተገቢ ያልሆነ የተግባር ስለሆነ ሁሉም የታሰሩት ዜጎቻችን መፈታት አለባቸው ብለን ነው የምንጠይቀው። እንደዚሁም ደግሞ ከተቃዋሚ ፓርቲ አባላትም ከህብረተሰብ ክፍሎችም ጋር እዚህ ጉዳይ ዙሪያ መንግስት ተወያይቶ መፍትሄ ማስገኘት ይቻላለን እንጂ በሀይል እርምጃ በተለያየ ቦታ የታጠቀ ሀይል በማስገባት ድብደባና ግድያ በማጠናከር ችግሩ ሊፈታ አይችልም። ስለዚህም በተለያየ አካባቢ ጸጥታ ለማስከበር ሄደው በህዝቡ ላይ የግድያ ተግባር እየፈጸሙ ያሉ እየተወሰዱ ያሉት የሀይል እርምጃዎች ሁሉ በአስቸኳይ ቆመው ችግሩ በሰላማዊ አግባብ ወደሚፈታበት አቅጣጫ መመለስ አለበት ብለን ነው የምናምነው። በዙ መሰረት እንግዲህ በውይይትና በሰላማዊ አግባብ ይህን ችግር በአስቸኳይ የመፍታት አቅጣጫ መንግስት መቀጠል አለበት። ዝም ብሎ በሀይል እርምጃ ኃላፊነት በጎደለው ሁኔታ ከቀጠለ ችግሩ እየተወሳሰበ ምናልባት ለሀገራችን በጠቅላላ ጥሩ ያልሆነ ሁኔታ ይፈጠራልና አደገኛ ሁኔታ ሊፈጠር ይችላልና አስቸኳይ የሆነ የሰላም አቅጣጫ መቀጠል አለበት ብለን ነው ጥያቄያችንን ያነሳው።
የኢትዮጵያ መንግስት ሰሞኑን ይሰጣቸው በነበሩ መግለጫዎች የአዲስ አበባ ማስተር ፕላን ህዝብ ካልተቀበለው ተግባራዊ እንደማይደረግ መናገሩና ኦሮሚያ ውስጥ እየታየ ያለው ሁኔታ ሰላምን ለማናጋት በሚንቀሳቀሱ ኃይሎች የተቀነባበረ እንደሆነ በመግለጽ የማያዳግም እርምጃ እንደሚወስድ ሲያሳውቅ መቆየቱ ይታወቃል። ከግብጽ ዋና ከተማ ካይሮ ወጣ ብሎ በሚገኝ ስፍራ ላይ ታጣቂዎች ዛሬ በጣሉት አደጋ ሁለት የፖሊስ መኮንኖችን ገድለዋል። ትናንት ምሽት ላይም አንድ አውስትራሊያዊና አንድ ስዊድናዊ ዜጋ ሁርጋዳ በሚባል መናፈሻ በሚገኝ ሆቴል ውስጥ በስለት ተወግተዋል። ከጥቃት አድራሾቹ አንዱ ሲገደል፣ ሌላው ቆስሏል። የተወጉት ቱሪስቶች ጤንነት በጥሩ ሁኔታ ላይ እንደሆነ ተነግሯል። ኃላፊነት የወሰደ የለም። በመቶዎች የሚቆጠሩ ቀኝ ነጠቅ ሰልፈኞች በጀርመኗ ኮሎኝ ከተማ ውስጥ ሰልፍ ወጥተው ከአውሮፓው አዲስ ዓመት ዋዜማ ተፈጽሟል የተባለን የወሲብ ጥቃት አውግዘዋል። ጥቃት አድራሾቹ ከአረብ ሀገሮችና ከሰሜን አፍሪካ የገቡ ናቸው ተብሎ ተነግሮ ነበር። ኤልቻፖ በሚል ተቀጽላ ስም የሚጠራው የሜክሲኮ አደንዛዥ እጽዋትና ቅመማ ቅመም አስተላላፊና ነጋዴ ዮዋኪን ጉዝማን በቁጥጥር ስር ዋለ። ፈረንሳይ ውስጥ የሚገኙ መስጂዶች ዛሬና ነገ በሮቻቸውን ክፍት አድርገው በእስልምና ላይ የተሳሳተ አስተሳሰብ እንዲፈጠር አድርጓል ባሏቸው ታጣቂዎች የደረሰውን የገጽታ መደብዘዝ ለማስተካከልና ህዝብን ለማስተማር እየጣሩ መሆኑ ተገልጿል። ለቀሪ ዝግጅቶች ወደ አዲሱና ወደ ፕሮግራሞቹ አዘጋጆች ልመልሳችሁ።
ቅንብራችን እናልፋለን። ዜናውን አድምጠናል። ማስተር ፕላኑን ለምን መቃወም አስፈለገ? እቅዱ ከሕገ መንግሥቱ አንጻር እንዴት ይታያል? በዚህ ርዕስ የአዲስ አበባውን የተቀናጀ ማስተር ፕላን በመቃወም እንደገና ያገረሸው እንቅስቃሴ እንደቀጠለ ነው። የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ወሰዱት በተባለው የኃይል እርምጃ ብዙ ሕይወት እንደጠፋ፣ በሺዎች የተቆጠሩ እንደታሰሩ፣ ንብረት እንደወደመና በብዙ የክልሉ ከተሞች የመማር ማስተማሩ ሂደት መስተጓጎሉ ተዘግቧል። የማስተር ፕላኑን ለመቃወም ለምን አስፈለገ? እቅዱ ከሕገ መንግሥቱ አንጻርስ እንዴት ይታያል? በእነዚህ ጥያቄዎች ዙሪያ ተንታኝ ጽሑፍ ያቀረቡ የሕግ ባለሙያ አነጋግረናል። አውስትራሊያ በሚገኘው ሜልበርን ዩኒቨርሲቲ የሕግ ትምህርት ቤት አቶ ጸጋዬ አራርሳ ይባላሉ። ያነጋገራቸው ሰሎሞን ክፍሌ ነው።
ባጭሩ የአዲስ አበባ ማስተር ፕላን የሚባለውን የተቀናጀ ልማት እቅድ ከአንድ ዓመት ተኩል በፊት ነበር ለመጀመሪያ ጊዜ መንግሥት ያስተዋወቀው። እንደሚያውቁት እቅዱ የኦሮሞ ገበሬዎችን ያፈናቅላል፣ ባህላችንን ያጠፋል ሲሉ ተማሪዎች ተቃውሞ ያነሱት ደግሞ ወዲያውኑ ሳይውል ሳያድር ነበር። መንግሥት በወቅቱ ወስዷል በተባለው የኃይል እርምጃ ላለፉት 18 ወራት ግድም ተዳፍኖ ከቆየ በኋላ እንደገና ተቃውሞ ተቀስቅሷል። እንዲህ በቀላሉ እንደማይቆምና ትግሉ እንደሚቀጥል ደግሞ የተቃዋሚ ፓርቲ መሪዎች እየተናገሩ ነው። ተማሪዎች ያልተሳተፉባቸው በወላጆች ብቻ የተካሄዱ የተቃውሞ ሰልፎችም በአንዳንድ ከተሞች ውስጥ መካሄዳቸው ተዘግቧል። አቶ ጸጋዬ አራርሳ፣ እኛ ዛሬ ከእርሶ ጋር ትኩረት ሰጥተን መወያየት የፈለግነው ሕገ መንግሥቱንና እቅዱን አስመልክተው ባቀረቡት ጽሑፍ ዙሪያ ነው። እስቲ በቅድሚያ የሁለቱን ግንኙነት ባጭሩ ያብራሩልኝ።
እሺ፣ አመሰግናለሁ አቶ ሰለሞን። ልክ ነው። ይህ የማስተር ፕላን ለህዝብ ይፋ ከተደረገ በኋላ ለህዝብ እንኳን አይደለም፣ ለልዩ ዞኑ አስተዳዳሪዎች እና ለአካባቢው ከተሞች ከንቲባዎች መግለጫ ለመስጠት ወይም ስልጠና ለመስጠት ተብሎ ይፋ በተደረገ ጊዜና ይህም የስልጠናው ሂደት በቴሌቪዥን በኢትዮጵያ ቴሌቪዥን በተነገረ ጊዜ የፈጠራቸው ምላሾች አሉ። ከማህበረሰቡ መጀመሪያ ከመንግስት ባለስልጣናት፣ በኋላም ከተማሪዎች ወዘተ እና በዛን ጊዜ የቀረበው ፕላን የተቀናጀ የልማት እቅድ የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የልማት እቅድ የሚል ሰነድ ነው። ይሄ ሰነድ ህገ መንግስቱ ጋር ያለው ግንኙነት ምንድን ነው የተባለ እንደሆነ ሰነዱ ውስጥ ምንም ስለ ህገ መንግስቱ የተነገረ ነገር የለም። በሰነዱ ውስጥ ያለው መግቢያው ላይ የጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ንግግር ጥቅስ ስለ ህዳሴ የሚናገር በወቅቱ የከተማው ከንቲባ የአዲስ አበባ ከተማ ከንቲባ የነበሩት የአቶ ኩማ ደመቅሳ መልእክት፣ የኦሮሚያ ክልል በወቅቱ ፕሬዚደንት የነበሩት አቶ አለማየሁ አቶምሳ መልእክት እና የፕሮጀክት ጽህፈት ቤቱ ማኔጀር የነበሩ ሰው አቶ ማቴዎስ አሰፋ የሚባሉ ሰው የእነዚህ ሰዎች መልእክት ነው ያለው እና በዝርዝር ውስጡ ሲገባ ምንም ስለ ህገ መንግስቱ በቀጥታ የታየ ነገር የለውም። በይዘቱም ህገ መንግስቱን የሚጥሱ አንዳንድ ነጥቦች አሉት። ለዚህ ነው ከህገ መንግስቱ ጋር ምንም ተስማሚነት ያለው ክዳ አይደለም የምንለው። ከዛ ባሻገር እንግዲህ በአሰራር ሂደቱ ማለት ነው በይዘቱም እናም በውጤቱም ህገ መንግስቱን ይጥሳል፣ ህገ መንግስታዊ መብቶችን ይጥሳል። ስለዚህ መሻር አለበት ብለን መከራከሪያ ስናቀርብ
ህገ መንግስቱ ይላሉ በጽሑፉ አቶ ጸጋይ በሀገሪቱ የህጎች ሁሉ በላይ በመሆኑ ህጎች ሲረቀቁ ውሳኔዎች ሲሰጡና መመሪያዎች ሲወጡ ይህን በዚያች ምድር የበላይ የሆነውን ህገ መንግስት ባልጣሰ መሆን አለበት። አንቀጽ አንድን በመጥቀስም አስፈላጊነቱን ያስረዳሉ። እስቲ ለክልሎች የተሰጠውን ስልጣንና ተግባር ከዚህ የማስተር ፕላን ጋር በማያያዝ ለአድማጮች አብራሩልኝ።
ህገ መንግስቱ እንደ ማንኛውም አገር ህገ መንግስት የህጎች ሁሉ የበላይ ነው። ማንኛውም ህግ፣ ውሳኔ፣ ተግባር እና አሰራር ከህገ መንግስቱ የሚጻረር እንደሆነ ተፈጻሚነት የለውም ይላል አንቀጽ 9 ንዑስ ቁጥር 1 እና ንዑስ ቁጥር 2። እንዴት ነው እንግዲህ አሁን እንዴት ነው ተጻረረ የሚባለው? ይሄ ልማት እንዴት አድርጎ ነው ከህገ መንግስቱ ይጻረር የምንለው የሚባል እንደሆነ በመጀመሪያ ደረጃ የፌደራል መዋቅሩን ማለት በአንቀጽ 1 የተቀመጠው የኢትዮጵያ መንግስት የፌደራል ዲሞክራሲያዊ ሪፐብሊክ ይባላል ይላል። ይሄም በአስቸኳይ ጊዜ እንኳን የማይጣስ የማይሸረሸር መርህ እንደሆነ ያስቀምጣል። ስለዚህ የሀገሪቱ የመንግስት አወቃቀር ፌዴራላዊ መሆኑን መካዳቻ። ስለዚህ አንዱ መቃወሚያው የፌዴራል ስርዓቱን ያፋልሳል፣ ፌዴራል አገር መሆኑን ይጥሳል የሚል ነው። ለምንድን ነው ይሄን የምንለው? እንደዚህ አይነት ፕላን ከአንድ ከማዕከል ወጥቶ ከላይ ቶፕ ዳውን ፕላን ሊደረግ እንኳን ሊደረግ የሚችለው አሃዳዊ የሆነ ስርዓት ባላቸው አገሮች ነው እንጂ እንደኛ ፌዴራላዊ በሆነ የሆነ ስርዓት ባላቸው ሀገሮች አይደለም። ፕላኑ የተቀዳው ሞዴል ተደርጎ የተወሰደው ከፈረንሳይ ሀገር ከሚገኝ ሊዮን የሚባል ከተማ ነው። ፕላኑን በማዘጋጀት ሂደትም የተሳተፉት ባለሙያዎች ከሊዮን ፈረንሳይ የመጡ ናቸው እና ለእነሱ አንድ ህዝብ ያለው ሀገር ነው ፈረንሳይ። አንድ ቋንቋ የሚናገር፣ አንድ ባህል የሚናገር፣ አሃዳዊ የሆነ ሪፐብሊኩ የማይከፋፈል የማይሸራረፍ የሚል መርህ ያለው ኢንዲቪዚብል የሆነ ሪፐብሊክ አገር ነው። የእኛ ፌዴራል ስርዓት ስለሆነ ከዚህ ጋር የሚመሳሰል ነገር ስለሌለው አግባብነት የለውም። አውዱም አይመችም። ማህበራዊ፣ ፖለቲካዊ፣ ባህላዊ አውዱም ተመሳሳይ ስለአይደለ ልክ አይደለም ነው። ሁለተኛ የፌዴራል በፌዴራል ስርዓት ውስጥ አንቀጽ አንድ ከሚለው የፌዴራል ስትራክቸር አለን ከሚለው ባሻገር የፌዴራልና የክልል መንግስታት ስልጣን በዝርዝር ተቀምጠዋል። የፌዴራል መንግስት ፕላን እና በመሳሰሉ እቅድን በማውጣት በተለይ ለህዝብ ለአካባቢ ህዝብ ቅርብ የሆኑ እቅዶችን በማውጣት ከተማን ማስተዳደር የከተማ ልማት ምናምን የማዘጋጃ ቤት ስራ ነው። ይሄ በጣም ሎካል ነው። የፌዴራል መንግስት ስልጣን ውስጥ የሚወድቅ ነገር አይደለም። የፌዴራል ለምሳሌ አገራዊ የሆኑ ሃይዌይስ ትልልቅ መንገዶች፣ የትሬን ቴሌኮሙኒኬሽን እነዚህ የሚመለከት አገራዊ ከክልል ክልል የሚገናኙ ከሀገርም አልፎ ወደ ሌላ ሀገር የሚዘልቁ እነዚህ ስራዎች የፌዴራል መንግስት ተግባራት ስለሆኑ እንደዚህ አይነቶቹ ላይ የፌዴራል መንግስት የልማት ፕሮጀክት ቀርሶ ቢያስፈጽም በጀት መድቦ ቢያስፈጽም የሚገርም አይደለም። ነገር ግን ይሄም እንኳን ሲደረግ ነው እንግዲህ አይደለም የከተማ ማዘጋጃ ቤት ሊሰራው የሚገባ እቅድ ቀርቶ የአገራዊ የሆኑ ትልልቅ መንገዶች፣ ፓርኮች፣ ትልልቅ የኢንዱስትሪ ልማት ስራዎች የመሳሰሉት ነገሮች እንኳን ሲዘረጉ የክልሎቹን ህዝቦች አንደኛ ያማክራል፣ ያሳትፋል። ውጤቱ ደግሞ የልማቱ ሂደት የሚነካቸው መብቶች ካሉ ለነዛ ለሚጣሱ መብቶች ካሳ ክፍያ ያዘጋጃል ይላል አንቀጽ 89። ማንኛውም የፌዴራል መንግስቱም ሆነ የክልል መንግስቱ የሚያደርጋቸው የልማት እንቅስቃሴዎች ህዝቡን ባሳተፈ መልኩ ሊሆኑ ይገባል ይላል አንቀጽ 89 እና ይሄም አልተደረገም። ህዝብ አልተሳተፈበትም፣ አልተማከረም። ኢንፋክት ተሰርቶ ካለቀ በኋላ ይሄንን ለማስፈጸም ወደ ተግባር ለመግባት ስራ አስፈጻሚዎቹም የ36ቱን ከተሞችና የ17ቱን የገጠር ወረዳዎች አከንቲባዎችና ወረዳ ኃላፊዎች አሰባስበው ወደ ስልጠና ነው የገቡት ህዝቡን እንዲያስነሱ ወዘተ ማለት ነው። ይሄ አግባብነት የለውም። ሁለተኛ የመንግስት አሰራር ይላል። የመንግስት አሰራር ለህዝብ ግልጽ እና ተጠያቂነት የተመላበት ሊሆን ይገባል። ይሄ ባንቀጽ 12 የተቀመጠ ነው በኢትዮጵያ ህገ መንግስት በኦሮሚያ ክልል ህገ መንግስት አንቀጽ 13 እንደዚሁ። ይሄም አልተካተተም፣ ፕላኑ ግልጽ አልነበረም። ኢንፋክት እስካሁን ድረስ በትክክል ፕላኑን ያየ የለም እያሉ የመንግስት ሰዎች ሁሉ ይከራከራሉ ጭራሽ። እና አለማየት ወንጀል ነው እንዴ? ሳያይ ተደናግጦ ቢቃወም ሰው ወንጀል እንዴት ይሆናል? ማሳየት ማስረዳት ያለበት መንግስት ነው እንጂ ሳያዩ ዝም ብለው ሰልፍ ይወጣሉ ተብሎ በማይገባ መንገድ ለነሱ ምላሽ መስጠት አይገባም ነው ክርክራችን።
በህገ መንግስቱ አንቀጽ 51 ላይ የፌዴራል መንግስት ስልጣንና ተግባር ተዘርዝሯል። ቁጥር 2 እንንሰድ። የፌዴራሉ መንግስት የሀገሪቱን አጠቃላይ ኢኮኖሚ፣ የማህበራዊና የልማት ፖሊሲ ስትራቴጂና እቅድ ያወጣል ያስፈጽማል ይላል። እንደገና ወደ ክልል ስልጣንና ተግባር ወደ ተዘረዘረበት አንቀጽ 52 ስንሄድ ቁጥር 2 ሀ በተመሳሳይ የክልሉን የኢኮኖሚ የማህበራዊና የልማት ፖሊሲ ስትራቴጂና እቅድ ያወጣል ያስፈጽማል ይላል። አሻሚ ነው ማለት ይቻላል። ይህ አንቀጽ 51 እና 52 ለፌዴራሉና ለክልል የተሰጡ ስልጣኖችና ተግባራት የተዘረዘሩበት ክፍል
በመሰረቱ አሻሚ ነው አይደለም? ይሄ እንደውም ግልጽ ነው፣ በየትኛውም የፌዴራል ሀገር የሚቀመጥ ነገር ነው። ምንድን ነው የፌዴራሉ መንግስት አገራዊ የሆነውን አገራዊ የሆነ ግዴታ የማልማት ግዴታ ያለበት ኤሪያ ላይ ማለት ነው። ለምሳሌ እንዳልኩት ቅድም ኢንተርስቴት ሮድ፣ ኢንተርስቴት የመንገድ ስራ ማለት ነው፣ ኢንተርስቴት ሬል፣ ሌሎችም እንደዚህ ለአገር በአጠቃላይ ማለት ነው፣ ለአንድ ክልል በተለይ ሳይሆን በአጠቃላይ አገሪቱን የሚመለከት የልማት ጉዳይ ማንም ቢተው እንኳን ክልሎቹ ማናቸውም የኔ ነው ብለው የማይሰሩት ተግባር አለ አይደለም? እንደዚህ አይነት ጉዳይ ላይ የፌዴራል መንግስቱ ፖሊሲ ያወጣል፣ እቅድ ያዘጋጃል፣ በእቅዱ መሰረት በጀት መድቦ በራሱ ሰራተኞች ወይም ተባብሮ ከክልሎቹ መንግስታት ጋራ ያስፈጽማል ማለት ነው።
ማስተር ፕላኑ ሰብአዊ መብቶችንም ይጥሳል ሲባል እንዴት ነው? ይህንን ካብራሩልኝ አበቃለሁ።
አዎ፣ የሚጥሳቸው ሰብአዊ መብቶች በአጠቃላይ የኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ የሚባሉት የኢኮኖሚ ማህበራዊና የባህል መብቶች የሚባሉትን የህዝቦች መብቶች ይጥሳሉ። ይሄ በአንቀጽ 41 የተዘረዘረ ነገር ነው። ምንድን ናቸው የኢኮኖሚ የማህበራዊና የባህል መብቶች የሚባሉት የተባለ እንደሆነ ሰዎች ቤት የማግኘት መብት አላቸው። ሰዎች ስራ የማግኘት ወይም ደግሞ የመንተዳደሪያ የማግኘት ሚንስ ኦፍ ላይቭሊሁድ የማግኘት መብት አላቸው። በአንቀጽ 41 መሰረት በቂ የሆነ ለኑሮ በቂ የሆነ ደረጃውን የጠበቀ ህይወት እንዲኖራቸው የማድረግ መብት አላቸው። መንግስት ይህን የማድረግ ግዴታ አለበት። የጤና መብት አላቸው። የትምህርት እድል መብት አላቸው ወዘተ ይላል። ከሁሉ በላይ ሚንስ ኦፍ ላይቭሊሁድ መሬት የመተዳደሪያ መሰረታዊ መተዳደሪያ ስለሆነ በኢትዮጵያ እነዚህ ማስተር ፕላኑ ተፈጻሚ የሚሆንባቸው ቦታዎች ላይ የሚኖሩ ገበሬዎች ይፈናቀላሉ። እናም የኢኮኖሚ መብታቸው ይናጋል። ስራ የማግኘት መብት አለ በአንቀጽ 40። ይህም በግልጽ በዚህ በፕላኑ መሰረት በደንብ አልተካተተም። እንዲሁም ስለ እነዚህ ነገሮች ምንም የተነገረ ነገር የለም። ለምሳሌ በኢትዮጵያ ህግ ማንኛውም በአንቀጽ 40 ላይ ምን ይላል? ከመሬት ሲፈናቀሉ ሰዎች ለልማት ተብሎ ሲፈናቀሉ ይማከራሉ ብቻ ሳይሆን በቂ የሆነ ካሳ ወይም ሌላ ተለዋጭ መብት ማስጠበቂያ መንገድ ይዘጋጃል ይላል። ይሄ ዝርዝሩ በህግ ይደነገጋል የሚል ነበረ። ይሄ ዝርዝር ወጥቶ አያውቅም። ለምሳሌ አንድ ሰው ሲፈናቀል ምን ያህል ነው በቂ የሆነ ካሳ? ቤሲክ ሚኒመም ትሬሽሆልድ የለውም። ይሄ በህግ ቢቀመጥ ኖሮ አሁን ብዙ ጊዜ የሚከራከሩት የመንግስት ባለስልጣናት ምንድን ነው? አይሸጥም ብንልም፣ መሬት አይሸጥም ብንልም ሰዎች በትንንሽ ዋጋ ለግለሰቦች እየሸጡ ነው ይላሉ። ይሄ የሆነበት በትንንሽ ዋጋ ይሄ ለመሸጥ ግዴታ ውስጥ የገቡት ትንሽ የሚባለው ሚኒመም ካሳ ምን እንደሆነ በህግ ባለመደንገጉ ነው። ገበያው ዝም ብሎ እንደፈለገ በጣም የቸገረውን ሰው ያስገደደ የሚሸጥባቸው። ስለዚህ ይሄንን በህግ በማውጣት የካሳውን መጠን ሬት አቅጣጫ እንዴት እንደሚወሰን አትሊስት መስፈርቱን በማውጣት ገበሬዎቹ በጣም የልዩ ተጠቂ ቨልነራብል እንዳይሆኑ የማድረግ ግዴታ የመንግስት ነበረ። ይሄ አልሆነም። ከዛ በመቀጠል በእነዚህ አካባቢዎች እንግዲህ የኦሮሞ ከተሞች ናቸው። ህዝቡ ኦሮምኛ ተናጋሪ ነው። የስራ ቋንቋው ኦሮምኛ ነው። የአዲስ አበባ ከተማ ደግሞ የስራ ቋንቋው ይህም አግባብ አይደለም። የስራ ቋንቋው አማርኛ ነው። አማርኛ ብቻ ነው። ቢሆን ኖሮ ቀደም ሲልም ሲጀመር በተለይ አንዱ ደግሞ የኦሮሚያ ልዩ ጥቅም የሚባለው በከተማው ላይ መታወቅ ከነበረበት አንዱ መታወቅ የነበረበት ኦሮሞዎች በአዲስ አበባ ከተማ ሲመጡ እንደ ባዕድነት እንዳይሰማቸው የአዲስ አበባ ከተማ የሥራ ቋንቋው አማርኛም ኦሮምኛም ይሁን ተብሎ መስተካከል ነበረበት። ይህ ያልሆነም አማርኛ ብቻ ነው። ቋንቋችን፣ ባህላችን፣ ማንነታችን ኦሮሞ ማንነታችን ይጠፋብናል እና ይህ ሁሉ የመብት መድፋፋት የመብት ጥሰት ይከሰታል የሚል ክርክር ነው ያለ። ከዛ ባሻገር እንግዲህ ልማቱን አስመልክቶ ተቃውሞ በተነሳ ጊዜ ደግሞ በብዙ ሰዎች መብቶች በገሃድ ተጥሰዋል። ማለትም የመሰብሰብ፣ ሀሳብን የመግለጽ፣ ሰላማዊ ሰልፍ የማድረግ፣ መንግስትን የመተቸት በተለያየ ደረጃ በፕሬስም ሆነ በአካል ተገኝቶ ለመንግስት አቤቱታ ማቅረብ እነዚህ ሙሉ በሙሉ ተጥሰዋል። እነዚህን የሚያደርጉ ሰዎች ሽብርተኛ እየተባሉ ይያዛሉ፣ ይታሰራሉ፣ ጸረ ልማት አፍራሽ እየተባሉ ለብዙ እንግልት ይዳረጋሉ። ስለዚህ በውጤቱም ይህ ፕላን ፍጹም ሰብአዊ መብቶችን የሚጥስ ነው፣ በመሆኑም መሻር አለበት እያልን ስንከራከር ነበር። አሁን እንግዲህ የህዝብ ጩኸት ገፍቶ ሲመጣ መንግስትም ይሄ ፕላን ተሽሯል፣ እንዲሁም ጽህፈት ቤቱ ከተዘጋ 2 ዓመት ሆኖታል ሲሉ ነበረ። ግን ራሱ እቅዱ የሚለው ከ2014 እስከ 2038 የሚል ነው። እንግዲህ መቼ እንደተዘጋ የሚያጠያይቅ ይሆናል። እና ይሄ ያው አሁን ለጊዜው ያለውን ተቃውሞ ለማቀዝቀዝ የሚደረግ ነው። በተደጋጋሚ መንግስት ህዝቡ ካልተቀበለው ምን ተገብረው ፕላን የለም፣ ህዝቡን እናወያያለን ይላሉ። አሁንም ለማወያየት ብለው ህዝቡን እየሰበሰቡ ከህዝቡን ለማሳመን ይልቁንም ደግሞ ተቃውሞ አስነስተዋል ተብለው የሚጠረጠሩ ሰዎችን ለመለየትና ለማሰር ለማሸማቀቅ የሚደረጉ እርምጃዎችን ነው እያየን ያለ።
አቶ ጸጋይ አራርሳ ለትብብሮ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
አቶ ጸጋይ አራርሳ አውስትራሊያ በሚገኘው የሜልቦርን ዩኒቨርሲቲ የህግ ትምህርት ቤት የዶክትሬት ትምህርታቸውን አጠናቀዋል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ህገ መንግስት 22ኛው ማሻሻያ ነው ይህንን የሚደነግገው። የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕሰ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20/1943 ዓመተ ምህረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕሰ አንቀጹ፣ ሪፐብሊኩ ከተመሰረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ዴላኖ ሩዝቬልት በ1933 ዓመተ ምህረት ለሦስተኛ ጊዜ፣ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ ቆጣጠር ናቸው። ሩዝቬልት በዚያው ለአራተኛ የስልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy not only because of what they did in office, but because they were willing to leave office and transfer power peacefully.
Nelson Mandela nasawlu. Madiba inde George Washington hullu yemaynetif ursachawun fetraw yanorullin president benebberbachaw zamanat bakkenawonachaw sirawoch bicha aidellem. Sultan lemelqekna ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ቀዳሜ ከዚህም ከዚያም ዝግጅታችን ነው። የማጠቃለያ ዜና እስከሚሰማ እናንተ ዘወትር ቀዳሜ የምትዝናኑበት የሙዚቃ ፕሮግራም ይቀርባል። የሙዚቃ Kana ja 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 ja
እንደምላችሁ አምስታችኋል የሙዚቃ ቃና አድማጮች። ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ትምህርት እንግሊዘኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብራችሁ የማመሻው ጽዮን ግርማ ነኝ። አብራችሁን ቆዩ። ቀንጨብ አድርጌ ያሰማኋችሁ ዜማ ሬቾ ብራውን የተሰኘች ወጣት ድምጻዊ ዜማ ነው። ዓለም አቀፍ ብዙሃን መገናኛ ሬቾን ኢትዮጵያዊ አሜሪካዊ ወጣት ድምጻዊና የግጥም ደራሲ ሲሉ ያስተዋውቋታል። ተወልዳ ያደገችው ኒውዮርክ ከተማ ሲሆን የታዋቂዋ የሙሽራ ልብስ ዲዛይነር አምሳላ በራ ልጅ ናት። አባቷን በፊልም ኢንዱስትሪ ውስጥ የሚገኝ ኔል ብራውን የተባለ አሜሪካዊ ነው። እናቷ ወይዘሮ አምሳለ ሬቾ የሚለውን ስም ያወጣ ነው ስሙን በሁለት መልኩ ለመጠቀም እንድንችል ነው ስትል ለብዙሃን መገናኛ ስትናገር ተሰምታለች። ሬቾ ኢትዮጵያ በመትሄድበት ጊዜ እዛ ያሉ ቤተሰቦቿ ራሄል እንዲሏት ሲሆን እዚህ ደግሞ ሬቾ የሚለውን ስም በቀላሉ ለመጠቀም እንዲቻል ነው ብላለች። በነገራችን ላይ እናቷ ወይዘሮ አምሳላ በራ ትውልድና እድገቷ ኢትዮጵያ ነው። እድሜዋ 19 ዓመት ሲሆን ደግሞ እዚህ አሜሪካን መጣ። ትምህርቷን ስትከታተል ቆይታ አሁን ኒውዮርክ ውስጥ ታዋቂ የሙሽራ ቀሚስ ዲዛይነር ሆናለች። የአምሳለ ስራዎች ኦፕራ ሾው እና ዘ ቪው በተባሉ ዝነኛ የቴሌቪዥን ቶክ ሾዎች ላይ ቀርበዋል። እንዲሁም ኤቢሲ የተሰኘው የቴሌቪዥን ጣቢያ ከፍተኛ ክፍያ ከፍሎ ግሬስ አናቶሚ ለተሰኘው የቴሌቪዥን ፊልም አልባሳቶችን ገዝቷታል። እንዲሁም አሜሪካን ዌዲንግ 27 ድሬስስ ዌን ኢን ሮም እና ዘ ሃንጎቨር በተሰኙ ፊልሞች ላይ የልብስ መደብሯ ታይቷል። ልብሷም ተለብሷል። ጁሊያ ሮበርትስ እና ሃሊ ቤሪን ጨምሮ ለበርካታ ታዋቂ ፊልም ባለሙያዎች አልባሳትን አቅርባለች ኢትዮጵያዊቷ አምሳላ በራ። አሁን ደግሞ ልጇ ሬቾ ብራውን ድምጻዊት ሆናለች። 6 ነጠላ ዜማዎችን ለቃለች። ኢፒ ይሉታል። ኢፒ ማለት ከነጠላ ዜማ ከፍ ያለ ከአልበም ደግሞ ዝቅ ያለ ነው። ዘ ባንድ ይሰኛል የሬቾ ብራውን ኢፒ ሁለተኛው ስራዋ ነው። በመግቢያ ላይ ቀንጨብ አድርጌ ካስደመጥኳችሁ ኢፒ ስራዋ ላይ ዩ ጎት ሚ የተሰኘውን ዜማ ለዛሬ ጋብዛችኋለሁ። It up out of my heart
beats faster when your face comes into view. What can I do to make you feel like I do? Cast a spell over you, walk a mile in my shoes. You
Rachel loves Ethiopia. She loves it so, so much. You have, I mean, to the point, sometimes I even think that she even loves it more than I do. Not to say that I don't love it, but she just had her passion.
Rachel Ethiopian, but I'm told that I'll let you. አንዳንድ ጊዜ እንደውም ከኔ በላይ በጣም ተወዳታለች ብዬ አስባለሁ። እንደዛ ስል እኔ ሀገሬን አልወድም ማለት አይደለም። ነገር ግን ሬቾ የኢትዮጵያን ባህል አገሯን እንደ አገርነቷ በጣም ተወዳታለች ስትል ወላጅናቷ በ2012 ለሲኤንኤን የቴሌቪዥን ጣቢያ አፍሪካን ቮይስ በተሰኘ የቴሌቪዥን ፕሮግራም ላይ የሰጠችው አስተያየት ነበር። ከሬቾ ወይም ወደ ራሄል ቀጥዬ የምሻገረው ሁለት ድምጻውያን በጋራ ይሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ሏቸዋል። ዱዌት ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት ኤንት ማውንቴን ሃይ ሲሉ ያቀነቀኑት ልጋብዝ።
Listen, baby, ain't no mountain high, ain't no valley low, ain't no river wide enough, baby.
If you need me, call me, no matter where you are, no matter how far.
Don't worry, baby,
just call my name, I'll be there in a hurry. You don't have to worry,
oh baby, no.
Keep me from getting to you.
ከማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓመተ ምህረት አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም
When I met you, there was peace unknown. I set out to get you with a fine-tooth comb. I was soft inside. There was something going on. You do something to me that I can't explain. Hold me closer and I feel no pain.
አሁን ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ ልሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከ8 አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበውን ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር። ከ8 አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይል አድርገው When You Believe
Now we are not afraid, although we know there's much to fear. We were moving mountains long before we knew we could. Oh yes, there can be miracles when you believe, though hope is free. It's hard to kill. Who knows what miracles you can achieve when you believe? Somehow you will. You will when you believe. When prayer so often proves in vain, hope seems like the summer birds too swiftly flown away. Yet now I'm standing here, my heart so full I can't explain, seeking faith and speaking words I never thought I'd.
ከ1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን I knew you were waiting for me ዜማ ተጋበዙልኝ።
Like a warrior that
ሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። I am your angel ይሉናል ሴሊን ዲዮንና አርኬሊ በ1998 ዓመተ ምህረት በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አርኬሊ I am your angel ሰናበታችሁ። ደህና ደሩ።
Makes
የተከበራችሁ አድማጮች የማጠቃለያ ዜናዎችን አሰማችኋለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ ባለ አምስት ጥያቄ መግለጫ አውጥቷል። ከመድረክ የሕዝብ ግንኙነት ጉዳይ መምሪያ የወጣው ይህ መግለጫ ሰላማዊ ተቃዋሚዎችን በማሰርና በማንገላታት የኦሮሞን ሕዝብ ሰላማዊና ሕጋዊ ትግል መግታት አይቻልም የሚል ነው። የመድረክ ምክትል ሊቀመንበርና የፓርቲው የሕዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው ማምሻውን የሰጡን መግለጫ በዌብሳይታችን ላይ ሙሉ ይገኛል። ከግብፅ ዋና ከተማ ካይሮ ወጣ ብሎ በሚገኝ ስፍራ ላይ ታጣቂዎች ዛሬ በጣሉት አደጋ ሁለት የፖሊስ መኮንኖችን ገደሉ። በመቶዎች የሚቆጠሩ ቀኝ ነጠቅ ሰልፈኞች በጀርመኗ ኮሎኝ ከተማ ውስጥ ሰልፍ ወጥተው ከአውሮፓው አዲስ ዓመት ዋዜማ ተፈጽሟል የተባለውን የወሲብ ጥቃት አውግዘዋል። ጥቃቱን አድርሰዋል የተባሉት ከሰሜን አፍሪካና ከአረብ ሀገሮች የገቡ መሆናቸው የተገለጸ ሲሆን ሰልፈኞቹ ጀርመን የጠበቀ የኢሚግሬሽን ስርዓት እንድትይዝ ጠይቀዋል። ኤል ቻፖ በሚል ተቀጽላ ስም የሚጠራው የሜክሲኮ አደንዛዥ እጽዋትና ቅመማ ቅመም አስተላላፊና ነጋዴ ዮዋኪን ጉዝማን በቁጥጥር ስር ዋለ። ፈረንሳይ ውስጥ የሚገኙ መስጂዶች ዛሬና ነገ በሮቻቸውን ክፍት አድርገው በእስልምና ላይ የተሳሳተ አስተሳሰብ እንዲፈጠር አድርገዋል ባሏቸው ታጣቂዎች የደረሰውን የገጽታ መደብዘዝ ለማስተካከልና ሕዝቡን ለማስተማር እየጣሩ መሆኑ ተገለጸ። ማጠቃለያው ይሄው ነበር። በስቱዲዮ ከቴክኒሻኑ ጃክሰን ዊት ጋር የምሰናበታችሁ ሰለሞን አባተ ነኝ። ጤና ይስጥልኝ። በደህና አደሩ።
በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 እስካሁን 4 ሰዓት ያስተላለፍነው ፕሮግራም ተፈጸመ። ፕሮግራሙን የመራልኝ ንጉሡ ታምሬ ነው። ያስተናገድኳቸው አዲሱ አበበ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.